የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሶስተኛው የቱርክ አፍሪካ አጋርነት ጉባኤ ላይ ለመሳተፍ ኢስታንቡል መግባታቸውን ጽህፈት ቤታቸው አስታውቋል። የኢትዮጵያው መሪ በዛሬው ዕለት ከቱርክ ፕሬዝዳንት ጣይብ ኤርዶጋን ጋር ተገናኝተው መወያየታቸውን ያስተናጋጇ ፕሬዝዳንት ጽህፈት ቤት አመልክቷል። እስክንድር ፍሬው አጠር ያለ ዘገባ አለው።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ቱርክ ኢስታንቡል መግባታቸውን ጽህፈት ቤታቸው ያስታወቀው በዛሬው ዕለት ነው። ጠቅላይ ሚኒስትሩ በዚያ የተገኙት በሶስተኛው የቱርክ አፍሪካ አጋርነት ጉባኤ ላይ ለመሳተፍ መሆኑንም አመልክቷል ጽህፈት ቤቱ። የህወሓት ኃይሎችን ከአማራና አፋር ክልሎች ለማስወጣት የተካሄደውን የቅርብ ጊዜ ውጊያ በአካል ተገኝተው የመሩት ጠቅላይ ሚኒስትሩ ወደ አዲስ አበባ የተመለሱት ባለፈው ሳምንት መጨረሻ ነው። ወደ ቱርክ ያደረጉት የውጭ ጉዞም ከግንባር መልስ የመጀመሪያቸው ነው። ጠቅላይ ሚኒስትር አብይ አህመድ ከጉባኤው ጎን ለጎን ከቱርክ ፕሬዝዳንት ሬሴፕ ታይብ ኤርዶጋን ጋር ተገናኝተው መወያየታቸውን ያስተናጋጁ አገር መሪ ጽህፈት ቤት አስታውቋል። የውይይቱ ዝርዝር ግን አልተገለጸም። የኢትዮጵያው መሪ ቆየት ብለው በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ የሁለቱ አገራት ግንኙነት ሁሌም በመከባበር ላይ የተመሰረተ ነው ብለዋል። ትብብርን በገንቢ ተሳትፎ ላይ በመመስረት ተጠናክሮ ይቀጥላል በማለትም አክለዋል። በጉባኤው ላይ የተሳተፉ የሚገኙት የኢትዮጵያ የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ቀደም ብለው ባደረጉት ንግግር በአፍሪካ ህብረት አጀንዳ 2063 መሰረት ቱርክ በአፍሪካ የውጭ ቀጥታ ኢንቨስትመንት፣ በሰው ኃይልና በመሰረተ ልማት ያላትን ንቁ ሚና አድንቀዋል። ቱርክና ሌሎች አጋሮች የአፍሪካን የድህረ ኮቪድ-19 ኢኮኖሚ ማገገሚያ በግብርና ማዘመን፣ በኢንዱስትሪያላይዜሽን፣ በመሰረተ ልማት ዝርጋታና በቴክኖሎጂ ሽግግር ዘርፎች እንዲደግፉ ሚኒስትር ዴታው ጥሪ ማቅረባቸውን የውጭ ጉዳይ ሚኒስቴር አስታውቋል። ሶስተኛው የቱርክ አፍሪካ አጋርነት ጉባኤ የላቀ አጋርነት ለጋራ ልማትና ብልጽግና በሚል መሪ ቃል ከአፍሪካ ህብረት ጋር በመተባበር የተዘጋጀ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከዚሁ የቱርክ ዘገባ ሳንወጣ ኢስታንቡል በያዝነው ሳምንት ለሁለት ቀናት የሚዘልቅ በአፍሪካ ላይ ያተኮረ ጉባኤ በማስተናገድ ላይ ትገኛለች። ይህም ቱርክ በአፍሪካ ላይ ያላትን ዲፕሎማሲያዊና ምጣኔ ሀብታዊ ተጽዕኖ ለማጎልበት የያዘችው የቅርብ ጊዜ ጥረት ተደርጎ ተወስዷል። ዶሪያን ጆንስ ከኢስታንቡል ለአሜሪካ ድምጽ ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርበዋል።
ዓለም አቀፉ የኮቪድ-19 ወረርሽኝ ሳቢያ ለሁለት ዓመታት ከዘገየ በኋላ ኢስታንቡል የቱርክና የአፍሪካ አጋርነት የሚል ስያሜ የሰጠችውን ጉባኤ ዛሬ ማስተናገድ ጀምራለች። ይሁንና አዲሱ የኮሮና ቫይረስ ዝርያ ኦሚክሮን እየተዛመተ ባለበት በአሁኑ ወቅት ከጉባኤው መክፈቻ ጥቂት ሰዓታት ቀደም ብሎ ባለው ጊዜ እንኳን ማን እንደሚሳተፍ ሙሉ በሙሉ ግልጽ አልነበረም። ጉባኤው ቱርክ 30 አዳዲስ ኤምባሲዎችን በመክፈትና ጠንካራ የንግድ ፖሊሲ በማራመድ በአፍሪካ ያላትን የጎላ ዝንባሌ ያሳየችበት ጥረት አካልም ነው። ጃሌል ሃርቻው ዋና መቀመጫውን በጄኔቫ ያደረገው ግሎባል ኢኒሺየቲቭ የተባለውና በሰሜን አፍሪካ የጸጥታ የፖለቲካና ኢኮኖሚያዊ ጉዳዮች ላይ ያተኮረ ተቋም ከፍተኛ አጥኚ ናቸው።
The Turks are also very convincing because they work fast. They offer construction projects at relatively affordable prices.
በርካታ ቆንስላዎችና ኤምባሲዎች አሉ። ይህም የተለመደው የምዕራባውያን አካሄድ አይደለም። ምዕራባውያን አገሮች የቱንም ያክል አስፈላጊ ቢሆኑ በሚቀጥሉት 2-10 ዓመታት ውስጥ በአመዛኙ በአፍሪካ ያሏቸውን ዲፕሎማሲያዊ መወካያዎቻቸውን እየዘጉ ነው የሚሄዱት። ቱርኮች በአንጻሩ በፍጥነት ስለሚሰሩ የግንባታ ፕሮጀክቶችን በአንጻራዊነት በተመጣጣኝ ዋጋ ስለሚያቀርቡና ከባህሉ ጋርም መጣጣም በመቻላቸው አካሄዳቸው በጣም አሳማኝ ነው።
እንደ አውሮፓውያን የዘመን አቆጣጠር ከ2003 ዓ.ም አንስቶ አገሪቱን ለ28 ጊዜያት በመጎብኘት የቱርኩ ፕሬዚዳንት ሬጂብ ታይብ ኤርዶዋን የአፍሪካ ቋሚ ጎብኚ ሆነዋል ማለት ይቻላል። ይሁንና ቱርክ በአፍሪካ ያላት ፍላጎት በርካታ የአፍሪካ ሀገሮችን ቅኝ ገዛችውን ፈረንሳይን ከመሳሰሉ ሀገሮች ጋር ሽኩቻ መፍጠሩ አልቀረም። በሊቢያውም ግጭት በግብጽ የሚደገፈውን አንጃ የሚፋለመውን ወገን ነው የደገፈችው። ያም ሁኔታ ታዲያ አንዳንድ የቱርክ የንግድ ተቋማት በእጅጉ ትርፋማ ከሆነው የግብጽ ገበያ እንድንወጣ አስገድዶናል በሚል ያማርራሉ። አሊ ኤረን ለኢንዱስትሪዎች የሚውል ማሞቂያ የሚያከፋፍል የቱርክ ኩባንያ ሊቀመንበርና ዋና ስራ አስፈጻሚ ናቸው።
In Egypt, there is quite good textile industry there, and also automotive and other types of industries where we can, find ourselves very comfortable in this industrial environment there.
ግብጽ ውስጥ በጣም ጥሩ የሆነ የጨርቃጨርቅ ኢንዱስትሪ አለ። በተጨማሪም መልካም የሚያሰኝ የኢንዱስትሪ ሁኔታና የቴክኒክ ሰዎችን ልናገኝ የምንችልባቸው የተሽከርካሪዎችና ሌሎች መሰል ኢንዱስትሪዎች አሉ። ስለሆነም ግብጽ ብዙ ሊሰራ ሲችል ያልሰራንባት ነች ማለት ይቻላል።
ሁለቱ ሀገሮች ያላቸውን ግንኙነት ለማሻሻል የቱርክና የግብጽ ዲፕሎማቶች ንግግሮችን ሲያደርጉ ቆይተዋል። አሁንም ንግግሮቹ ከኢስታንቡል ስብሰባ ጎን ለጎን ሊቀጥሉ እንደሚችሉም ይጠበቃል። የንግድ ግንኙነቶችንም የሚመለከቱ ውይይቶች መካተታቸው አይቀርም ነው የተባለው። አንካራ በቅርቡ ወታደራዊ ሳልባ አውሮፕላኖችን ለሞሮኮ መሸጧ ለቱርክ የመከላከያ ኢንዱስትሪ እንደ አንዳች ሁነኛ ምርታ ተደርጎም ተወስዷል። ቱርክ እንደ አውሮፓውያን ዘመን አቆጣጠር ከ2003 ዓመተ ምህረት አንስቶ ከአፍሪካ ጋር የምታደርገው የንግድ ልውውጥ በአምስት እጥፍ አድጎ ወደ 25 ቢሊዮን ዶላር መድረሱን መንግስታዊ ምንጮች ጠቁመዋል። ሆኖም ከቻይና ጋር ሲነጻጸር ግን አሁንም ያመጠን በእጅጉ ያነሰ ቢሆንም በአገር ውስጥ ግን ለኤርዶጋን ከፍ ያለ ፖለቲካ ትርፍ ማስገኘቱ እሙን ነው። ዩሱፍ ኬናን ካክ በሱዳን የሰሩ የቀድሞ የቱርክ ዲፕሎማት ናቸው።
The government can portray itself to its voters as being a global player or supporting the friendly government like Muslim states for
መንግስት ራሱን ዓለም አቀፋዊ ተዋናይ አሊያም የሙስሊም መንግስታትን ለምሳሌ አክል በአፍሪካ ሶማሊያን እንደሚደግፍ አድርጎ ለመራጮች ማሳየት ይችላል። ስለሆነም ቱርክ ከአፍሪካ ጋር ያላት ትስስር በቱርክ ህዝብ ዘንድ ከፍ ያለ አድናቆት ያገኘ ነው። ስለዚህ ይህ ሶስት ነገሮችን እውን ያደርጋል። ቱርክ በዓለም ያላት ዕውቅና የንግድ ሸሪክነትና የሀገር ውስጥ ፖለቲካ ናቸው።
የቱርክ ኢኮኖሚ በምንዛሬ ቀውስ በተመታበት በአሁኑ ወቅት ጉባኤው ሊያስገኝ የሚችለውን ማንኛውንም ማጠናከሪያ ኤርዶዋን በአዎንታ ነው የሚቀበሉት። ይሁንና እያንዣበበ ያለው የኢኮኖሚ ቀውስ አንካራ በአፍሪካ የምታደርገውን ጥረት ለማስቀጠል የገንዘብ ምንጭ እጥረት ሊገጥማት ይችላል ሲሉ ተንታኞች ያስጠነቅቃሉ።